ሚስተር አስጋዊን በተመለከተ የሚነሱ ጥያቄዎችና መልሶቻቸው። ላለፉት ተከታታይ ሳምንታት ሚስተር አስጋዊን በተመለከተ መማማራችን ይስተዋሳል። በዛሬው መርሃ ግብር ደግሞ በሚስተር አስጋዊ ዙሪያ ለሚነሱ ጥያቄዎች የቤተ ክርስቲያንን አስተምህሮ ዲያቆን ዳንኤል ተካ እንዲህ አብራሩልናል።
ማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ አምላኬ አምላኬ ለምን ተውከኝ ማለት ምን ለማለት ነው?
በመጀመሪያ የጠየቀው ጥያቄ አምላኬ አምላኬ ለምን ተውከኝ የሚለው ጥያቄ ነው። እንግዲህ ከሶስቱ አካላት አንዱ ወልድ ስጋን በመልበሱ በሱ ላይ የተለያዩ ጥያቄዎች በወቅቱ እሱ በነበረበትም በዚህ ምድር ላይ በዚህ ዓለም ላይ በነበረበት ጊዜም የተለያዩ ጥያቄዎች ነበር ማለት ነውና እሱ ራሱ ሲናገር በእኔ የማይሰናከል ብዙ ነው ብሎ ተናግሯል። ይህን ያለበት ዋነኛው ምክንያት ምንድን ነው? ስጋን ለብሶ በመምጣቱ ሰው በመሆኑ አምላክነቱን እንደሚነጥቁት የሚያመለክት ነገር ነው። የሆነ ሆኖ በዚህ በማቴዎስ ወንጌል ላይ የሚተገለጠው አምላኬ አምላኬ ለምን ተውከኝ የሚለውን ቃልም ስንመለከት እንዲህ ያለበት በመጀመሪያ ደረጃ በማቴዎስ ወንጌል 27:46 በማርቆስ ወንጌል 15:39 ላይ እንደምንመለከተው ይህንን ቃል መናገሩ አዳም በበደለ እኔ ከካስኩ በኋላ ምእመናንን በመከራ ለምን አምላኬ አምላኬ ማለቱ ለነፍስ ላጣን ለህዝብ ከዛ እንደ ካሰ ለማጠየቅ ነው። እንግዲህ አዳነ ስንል ነፍስና ስጋን ነው። አዳነ ስንል ህዝብና አህዛብን ነው። ያንን ለማጠየቅበት ቃል ነው። በሌላ መልኩ ደግሞ በሁለት አይነት መልኩ እናየዋለን። ለምሳሌ ያክል በማቴዎስ ምዕራፍ 19 ለማሩ ብሏል። የተማረው መሰረት እርሱ በፍጹም እምነት የሚከተሉ ሰዎች ሁሉ በጭንቀታቸው ወቅት ወደ እርሱ መጮህ እንደሚገባቸው ለማስተማር እንግዲህ ከርሱ ጩኸትንም ተመረናል። ስለዚህ ተላልፎ መስጠትንም ተመረናል። ህይወቱን ሲሰጥ ደግሞ እኛም መጮህ እንዳለብን ከርሱ ተመረናል ማለት ነው። ከዚህ አንጻር ዛሬ ያኛውን ምክንያት አድርገን ሲጨንቀን ወደ እግዚአብሔር እንጮሃለን ማለት ነው። ወደ እግዚአብሔር እንጮህበት ጊዜ እግዚአብሔር ምላሹን ይሰጠናል ማለት ነው። በሁለተኛ መልኩ ይሄኛውን ጩኸት ሲጮህ አምላኬ አምላኬ ለምን ተውከኝ ብሎ ጮህበት ማለት የቻቸው ለቆተ ሰይጣንን ለማቅረብ ነው ብለው ይናገራሉ። እሱ ራሱ በማቴዎስ ወንጌል ምዕራፍ 12 ቁጥር 29 ላይ ካይኛ ሰው በፍቅር ገንዘቡን የሚዘርፍ ሰው አስቀድሞ እጁን ይዞ ካሰረው በኋላ ከቤት ገብቶ ገንዘቡን ይዘርፋል። አስቀድሞ እጁን ካልያዘና ካላሰረው ከቤት ሊገባና ሊዘርፍ አይችልም በማለት ተናግሯል ማለት ነው። ከዚህ አንፃር ኃይለኛ የተባለ ዲያብሎስ ነው። አሁን ኃይለኝነቱ ለሰው ልጆች ነው። ኃይለኛ ሲል ለእግዚአብሔር አይደለም፣ ኃይለኝነቱ ለሰው ልጆች ነው። እግዚአብሔር ደግሞ የሰውን ስጋ ፍጹም ስጋ ስለተዋሃደ ደካማ ባህሪ ስለሆነ ሰይጣን በሰው ልጆች ላይ ሰልጥኖ የነበረበትን ጊዜ ያመለክታል። ነገር ግን ቃል ከስጋ ጋር በተዋሃደ ጊዜ ሰይጣን የእባብን መሰወሪያ የእባብን አንደበት ያገራ አዳም አስቷል ወይም የሰው ልጆችን አስቷልና አምላክ በፍጹም ተዋህዶ በሰው ቃል ተናግሮ የሰው ስጋ ወይም የሰው ገላ ለብሶ ፍጡር መስሎ ሰይጣንን አስቷል ማለት ነው። እንግዲህ እግዚአብሔር ወደ መምሰሉ ሰይጣን ነፍሱን ከስጋው ሊለይ የቀረበበት ሁኔታ አለ። በስቅለት ጊዜ በተለይ ስንመለከተው ማለት አምላክም ፍጡር መስሎ ቀርቦታል ይላሉ አባቶቻችን። ስለዚህ ቀርቦት ስጋውን ነፍሱን ከስጋው ለይቶ ስጋውን በመቀበል ነፍሱን በሲኦል ሊያቆራኝ ሲቀር ምስጢረ መለኮቱን ብልጭ አረገበት። ምስጢረ መለኮቱን ብልጭ በሚያደርግበት ጊዜ መላእክት እግር ስር ወድቀው ኃይልና ክብር ላንተ ይገባሃል ይላሉ ሲያመሰግኑ አይቷል። በዚህ ጊዜ ሰይጣን ይሄኛውን በሚመለከተበት ጊዜ ደንግጦ ሊሸሽ ሳት ዳንጀር በነፋስ አውታር ወጥሮ ይዞት አስጨንቆታል። የተናገረውም ቃል አለ መጻሕፍት እንደሚናገሩት ሰው ሆኖ ስጋ ለብሶ ለነሳይ ምእመናንን የነጠቀኝ ይማን ነው? የሰው ልጆችን ነፍሳቸውን ከስጋቸው ለይቼ እርግጥ ለካርኬ ነፍሳቸውን የሚያደርገኝ ይማን ነው እያለ ተናግሯል ማለት ነው። በዚህን ጊዜ በሲኦል ያሉትን ነፍሳት በዚህ ያሉ ነፍሳትን ሰጥቶ አምላካችን መራይታችን ኢየሱስ ክርስቶስ በሲኦል ያሉ ነፍሳትን ነጻውቷል ማለት ነው። ቅዱስ ጴጥሮስም በመልእክቱ የሚነግረን ያኛው ነው። ማን በአካል ነፍስ ወደ ሲኦል ወርዶ በሲኦል ያሉ ነፍሳት ነጻነትን ሰበከላቸው ሲል ይነግረናል። ይሄ ነጻነት የተሰበከው በመስቀል ላይ ከተናገረው ቃል በኋላ ያለ ነጻነት ነው ማለት ነው። ስለዚህ አምላኬ አምላኬ ለምን ተውከኝ የሚለው ቃል ባጭር ቃል ይሄን ይመስላል ማለት ነው።
ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ጌታ ኢየሱስም አትንኪ ገና ወደ አባቴ አላረኩምና ነገር ግን ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ አርጋለሁ ብለሽ ነገራቸው አላት። በዚህ ጥቅስ ውስጥ አትንኪ ገና ወደ አባቴ አላረኩም የሚለውን አባባል ምን ለማለት ነው?
ማርያም መግደላዊት ለተነካው ባለች ጊዜ ከተንሳይ በኋላ አትንኪ ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ ገና አላረኩምና አትንኪኝ ብሎ የሚናገርበት ሁኔታ አለ። አሁን ደግሞ እናየዋለን እግዚአብሔር በፈቀደ መልኩ ማለት ነው። እንግዲህ ብዙ ምክንያቶች አሉት፣ በጥቂቱ እናነሳዋለን። በትንሳኤ ጊዜ እንደሚነሳ ተናግሯል። ከሞተ በኋላ በሶስተኛው ቀን እነሳለሁ ብሎ ተናግሯል። ይሄኛውን ነገር ማርያም መቅደላዊት ብቻ አይደለችም፣ ሐዋርያትም አልተቀበሉትም፣ አላመኑትም ነበር። አላመኑትም ስንል ምንድነው? ከተቀበሉ በኋላ ተበትነዋል። ሁሉም በየፊናቸው ሄደዋል። ተነሳ እንኳን ሲባል ሳያምኑ መቃብሩን ካላየን አናምንም ብለው ነሊቀ ሐዋርያት ቅዱስ ጴጥሮስ ሲመጡበት ሁኔታ አለ። ስለዚህ ማርያም መቅደላዊት ይሄኛውን ቀድማ ትንሳኤውን ለማየት ተታደለች ነጭና በሌሊት ማልዳ በመትሄድበት ጊዜ አግኝቷታል። ስለዚህ 3 ማዓልት 3 ሌሊት በከርሰ መቃብር አድሬ እነሳለሁ ብሎ የተናገረውን ከልቦናዋ ሰሌዳ ላይ እንዳልጻፈችው እንረዳለን ማለት ነው። መጀመሪያው ነገር እንዳልጻፈችው እንረዳለን። ስለሆነም ፍቅሯ ትንሳኤውን ከማመን ጋር የተዋሃደ አልነበረምና ፍቅርሽ ትንሳኤ ጋር ይሁን ነው፣ እመኚኝ ነው። የመጀመሪያው ነገር ያ ነው። በሌላ መልኩ ግን ጌታ የአብ የባህሪ ልጅ ነው። መጀመሪያ ስናየው የአብ የባህሪ ልጅ ነው። የአብ የባህሪ ልጅ ደግሞ ለመሆኑ መዝሙር 2 ቁጥር 7 ላይ ማቴዎስ 3 17 ላይ ተዘግቦ እንመለከተዋል። የአብ የባህሪ ልጅ ነው ሲባል ግን አባት ከልጅ እንደሚበልጥ በአብና በወልድ መካከል መብለጥ መበላለጥ ያለ አይደለም፣ በሰው ስርዓት እንዳልሆነ ልንረዳ ይገባል ማለት ነው። ይህ ስንል አብ በነበረበት ጊዜ ወልድም መንፈስ ቅዱስም አለ ማለት ነው። መቅደም መቀዳደም የለባቸውም። አባታችን ቅዱስ ኢሳይያስ ከሆነበት ዘመን ጀምሮ እርሱ ከአብ ጋር ነው ብሎ ሲናገር እንመለከታለን። ከዚህ አንፃር አትንኪ ለምን አለ ብለን ስንል እዚህ ጋር ቀደም ቢናገሩት የተናገሩት ዋናነት ለኒዘው ይገባል ማለት ነው። ስለዚህ ወደ አባቴ አልወጣሁምና ማለትም ገና አላመንሽብኝምና ወደ አባቴ ገና አልወጣሁምና ማለት ገና አላመንሽብኝምና አትንኪ ሲላት ነው። ሁለተኛው ምክንያት ጌታ ስሟን ጠርቶ ማንነቱን በገለጸላት ጊዜ የመሰናበቻው ጊዜ ማለትም ምድር ለቆ በሌልና በህልውና ወደ አልተለየ ወደ አባቱ የሚመለስ መስሏት ስለነበረ ይሄኛውን ነገር እግሩ ላይ ወድቃ ልትስመው ስትል አቀራረቧ ከዚህ አንፃር ስለነበረ የማረግበት ገና ነውና አትንኪኝ ብሎ ሲናገራት ነው። በሶስተኛ ደረጃ የሚነገረው ነገር ምንድነው? ሴቶች ስጋው ደግሞ መንካት ወይ መፈተት እንደማይችሉ፣ ባጭሩ ካህን መሆን እንደማይችሉ ስርዓት መሰረተልን ብለው ሊቃውንተ ቤተክርስቲያን የሚያስረዱበት ሁኔታ አለ። ለዚህም ማረጋገጫ የሚሆነው ቶማስን እንዳሱ ፈቅዶለታል፣ እሷ እንዳይደሳት ነግሯታል። ስለዚህ በክህነት ህይወት ውስጥ ሊያልፉ የሚገባ ወንዶች መሆናቸውን ሲናገር ነው። ይሄን እንዲህ ከተመለከትን አባቴ ሲል ምን ማለቱ ነው? አባታችሁ ሲል ምን ማለቱ ነው? አባቴ የሚለው አብ ለወልድ የባህሪ አባቱ ነው። ወልድ ደግሞ የባህሪ ልጅ ነው። አንተ ልጄ ነህ እኔ ዛሬ ወለድኩ ብሎ እንደሚናገር ማለት ነው። ራሱ ደግሞ አብ በደመና ላይ ሆኖ የምወደው ልጄ ይሄ ነው እርሱን ስሙት ሲል እንመለከታለን ማለት ነው። ይሄ የአብ የባህሪ ልጅ የሚያመለክት ነው። ወደ አባታችሁ ሲል ለኛ የጸጋ አባታችን እግዚአብሔር ለኛ የጸጋ አባታችን እንደሆነ ለማስረዳት ነው። ታላቁ አባት ቅዱስ ዮሐንስ በዮሐንስ መልእክት አንደኛ ምዕራፍ 3 ቁጥር 1 ላይ የሚነግረን ነገር የእግዚአብሔር ልጆች ተብለን እንጠራ አብ እንዴት ያለውን ፍቅር እንደሰጠን ተመልከቱ። የእግዚአብሔር ልጆች ይሄኛው ልጅነት ያገኘነው ስለሆነ እንደሆነ ለማመልከት እንደሆነ ግልጽ ነው ማለት ነው። እንደገና ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ይሄኛው ነገር አጽንቶና ልበ ዮሐንስ አድሮ አሁንም በዮሐንስ መልእክት ምዕራፍ 5 ቁጥር 1 ላይ የሚያስተምረን የሚነግረን ነገር አለ። እግዚአብሔርን የሚያምን ከእግዚአብሔር ተወልዷል ብሎ ቅዱስ ዮሐንስ ሲነግረን እንመለከታለን። በሌላ መልኩ አምላኬ ሲል ምን ማለቱ ነው? አምላኬ ሲል መለኮት የፈጠረውን ስጋ መዋሃዱ ለማስገንዘብ የተዋሃደውን ስጋ በመቃብር ጥሮት እንዳልተነሳ መለኮት የተዋሃደውን ስጋ ሞትን ድል አድርጎ እንደተነሳ ለማስረዳት ይሄንም ማስተማቻለ የለበሰው ስጋ የሰውን ስጋ ነው። የሰው ስጋ ደግሞ የፈጠረው መለኮት ነው። መለኮት እንደል እንግዲህ አወለው መንፈስ ቅዱስ የሚለውን ነገር መዘንጋት መቻል የለም። ምክንያቱም በመለኮት አንድ ናቸው ብለን ስለምንናገር ማለት ነው። ወደ አምላካችሁ ሲል ምን ማለት ነው ሲል በጥንተ ተፈጥሮ በአዲስ ተፈጥሮ ይፈጠራናልና አንድም አምላኬ ሲል በትህትና ራሱን ዝቅ አድርጎ የሰው ልጆች ከዲያብሎስ ባርነት ነጻ ለማውጣት የፈጠረውን ስጋ ተዋህዶ የወደቀውን ያዳም ባህሪው አድርጎ መምጣቱን ለመግለጽ ነው። ይሄ ፊልጵስዩስ 2 5 እስከ 7 በሚገባ እና እንደውም ፊልጵስዩስ ምዕራፍ 2 ሙሉን አንብቡ የተሻለ ነው ይገምታል። ይሄኛውን ቃል ምክንያት አድርጎ ታላቁ አባት ቅዱስ ዮሐንስ አፈወርቅ በሃይማኖት አቦ ላይ ያስቀመጠው ነገር አለ። አትንኪኝ የሚለውን ነገር ወደ አባታችሁ የሚለውን ቃል ሲናገረው በሃይማኖት አቦ ላይ እንዲህ የሚል ነገር አለ። የሰውን ባህሪ ገንዘብ አድርጌያለሁና ኃጢአት የሌለበት እርሱ እኔ ነፍስና ስጋን በእውነት ተዋጅያለሁና ከእኔ ጋር አንድ አካል አንድ ባህሪ ላደረኩት ለስጋ ስርዓት እንደሚገባ እንዲህ አባቴ አምላኬ ብዬ ጠራሁት ይላል። ሃይማኖት ገጽ 148 ሃይማኖት አበው ዘዮሐንስ አፈወርቅ ማለት ነው። ይሄኛውን ሲተረጉመው እንመለከታለንና አምላካችሁ አባቴ አባታችሁ ብሎ የተናገረው ከዚህ አንጻር ነው ማለት ነው።
በሚቀጥለው ክፍለ ጊዜ ሌሎች በሚስጥረ ስጋዊ ዙሪያ የሚነሱ ጥያቄዎችና መልሶቻቸውን ይዘን እንቀርባለን። ጠብቁን።